ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። ዛሬም እንደተለመደው የመጽሐፍ ምሳሌን ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር አምላካችን በባርኮቱ እንደሚገናኝን ተስፋ ያደረግን አስቀድመን ይህን ዝማሬን ጋብዛችኋል። እግዚአብሔር አምላካችን ሆይ ስለዛሬው ቀን እጅግ አድርገንና መሰግነሃለን። አንድ ላይ ደግሞ አድርገ ከቃልህ ማድ እንድንካፈል ይህንን እድልም ደግሞ ስለሰጠህንና መሰግነሃለን። አቤቱ ጌታችን ሆይ በዚህ ጊዜ ደግሞ ልባቸው ጌታዬ ሆይ ወደ አንተ የቀና አንተንም ፈልገው አንተንም ሽቶ የቀረቡ ታላናሾችና ታላላቆች አሉ። ጌታዬና አምላኬ ሆይ እባክህ ተመልከታቸው። የባሪያዎች ወንዶችና ሴቶች ልጆችን ልመናና ጥያቄ እግዚአብሔር አምላኬ ሆይ እንድትመልስ አንተነትህንም ደግሞ በሚያስቸግራቸው በሚከብዳቸው ሐሳብ በሆነባቸው በሁሉ ነገር ላይ ክርስቶስ ኢየሱስ ተገልጣ አምላካዊነትንና ታላቅነትን እንድታረጋግጥኔ ጸልያለሁ። በዚህ ጊዜ ደግሞ ወደኔ ወደ ባሪያህም ተመልከት። ለወገኖቼ የሚጠቅመውን ለወገኖቼ የሚረባውን እንጂ ከስጋዬ የሆነውን ነገር እግዚአብሔር አምላኬ ሆይ እንዳልናገር መንፈስ ቅዱስ የተናገረኝን እንዲሁ ደግሞ ለሌሎች ወንድሞቼና አቶቼ ማካፈል ይችል ዘንድ ከናፍርቶቼን እንድትነካ ለምንሃለሁ። እግዚአብሔር አባቴና አምላኬ ሆይ ጊዜውንና ሰዓቱን ሁሉ ባርክልን፣ ድካማችንንም ሁሉ ይቅር በለን። በመድኃኒታችንና በጌታችን ኢየሱስ ክርስቶስም አሜን። ወገኖች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 8 ጥበብ ስትጣራ በሚል ንዑስ ርዕስ ላይ ተመርኩዘን አንዳንድ ነጥቦችን ስንመለከት ነበር። በትላንትናው ምሽት ክፍለ ጊዜ ጥናታችን እንግዲህ ላልነበራችሁት ጥሩ አጋጣሚ ይሆናልና ትምህርታችንም ተያያዥነት ስላለው መለስ ብለን ወደ ኋላ ከቁጥር 5 እስከ 8 ያለውን በመመልከት አብረን እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ምሳሌ ምዕራፍ 8 ከቁጥር 5 እስከ 8 ያለውን ተመልከቱ። እናንተ አላዋቂዎች ብላትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ፣ ከንፈሮቼ ምቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም ይላል። በትላንት ነው ምሽት ክፍለ ጊዜ ጥናታችን እንደ ተመለከት ነው ብዙ ሰዎች ከመጽሐፍ ቅዱስ ስህተቶችንና አንዳንድ አስቸጋሪ ጥቅሶችን ይለቅማሉ ብለን ነበር። ማንኛውም ቅንና እውነትን የሚናገር ሰው መጽሐፍ ቅዱስን ሲያነብ አንዳንድ አስቸጋሪ ክፍሎች ሊገጥሙት ይችላሉ። መጽሐፍ ቅዱስን ማጥናት በጀመርኩበት ጊዜ መረዳት የሚከብዱኝ ብዙ ጥቅሶች ወይም ክፍሎች እንደነበሩ ልነግራችሁ ፈልጋለሁ። ዛሬም ቢሆን ወገኖቼ ሁሉን አውቃለሁ የምል ሰው አይደለሁም። ይሁን እንጂ ችግሩ ያለው መጽሐፍ ቅዱስ ውስጥ ሳይሆን ችግሩ ሰው ልብና አእምሮ ውስጥ መሆኑን በእርግጠኝነት እናገራለሁ። መጽሐፍ ቅዱስ እንደሚነግረን ጥበብ ጠማማ አይደለችም፣ መንገዷም ዘወርዋራ አይደለም ይላል። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፣ እውቀትንም ካገኙት ሰዎች ጋር የተስማሙ ናቸው ይላል ቁጥር 9 ደግሞ። አስተውላችኋል ወገኖቼ? ይህን ክፍል በደንብ ተመልከቱ። ጥበብ ቀለል ባለና ማንም ሰው ሊረዳው በሚችለው ቋንቋ ነው የምትናገረው። ወንጌልን ሰምቶ መረዳት የሚችሉት ታላላቅ ምሁራንና የተለየ የመረዳት ችሎታ ያላቸው ሰዎች ብቻ ባለመሆናቸው እግዚአብሔርን አመሰግናለሁ። እንደዚያ ቢሆን ኖሮ ብዙዎች መዳን የሚገኝበትን መንገድ መረዳት ይከብዳቸው ነበር። ብዙ ጊዜ ጥልቅ ወይም ምጡቅ የምንላቸው አስተሳሰቦች መስለው የሚታዩትን ያክል አይደሉም። ኮሌጅ በነበርኩበት ጊዜ አንድ አስተማሪ ከሌላ ቦታ እየመጣ እኛን ያስተምረን ነበር። ይህ ሰው ከፍተኛ ሊቅ እንደሆነ ብዙ ይወራለታል ይነገርለታል። እኔ ግን ይህ አስተማሪ የሚናገረውን ሁሉ መረዳት ይከብደኝ ነበር። ታዲያ አንድ ቀን በጣም ወደማከብረው ሌላ አስተማሪ ጋር ሄድኩኝና እንዲህ በማለት ተናገርኩት፣ ጋሺ ይህን ያክል ማስተዋል የጎደለኝ ወይም የአእምሮ ዘገምተኛም አይደለሁም። እዚህ ትምህርት ቤት ወይም ኮሌጅ ያስመዘገብኩት ውጤትም ይህን ያክል የሚያስወቅሰኝም አይደለም። ይህ አዲሱ አስተማሪያችን የሚያስተምረውን ትምህርት ግን በፍጹም መረዳት አልሆነልኝም። እሱ የሚናገረውና የሚያስተምረው ነገር ሁሉ በፍጹም አይገባኝም፣ ምክንያቱ ምን ይሆን በማለት ይህንን የማከብረውን አስተማሪ እንጠየቅኩት። የሰጠኝን መልስ እድሜ ልኬን ፈጽሞ አረሳውም። አስተዋላችሁኝ? ይህ አስተማሪዬ የመከረኝን ወይም የሰጠኝን መልስ ፈጽሞ እስከ ዛሬ ድረስ አረሳውም። አየህ አበባለኝ፣ አየህ የኩሬ ውሃ ጥርት ያለ እስከሆነ ድረስ ውስጡን ሁሉ ማየት ይቻላል። ውሃው ዝቃጭ የበዛበት ከሆነ ግን ውስጡ ምንም ማየት አይቻልም። የአንዳንድ ሰዎች ትምህርትም የሚመስለውን ያክል ጥልቅ ሳይሆን ጭቃማ ነው ነበር ያለኝ። እኔም ሳቅና ፈገግ እያልኩኝ ምክሩን ተቀብዬ ወደ ክፍሌ ተመለስኩኝ። ወገኖቼ መጽሐፍ ቅዱስን የመረዳት ችግር ካለባችሁ ችግሩ ያለው እናንተ ዘንድ እንጂ መጽሐፍ ቅዱስ ውስጥ አለመሆኑ እንድትረዱ ፈልጋለሁ። እስቲ በጣም ጥልቅ ሆኖም ማንም ሊረዳው የሚችለውን አንድ የአዲስ ኪዳን ጥቅስ እንመልከት። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 13 እስከ 14 ያለውን ክፍል እስቲ እንውሰድ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 13 እስከ 14 ያለውን አብረን እስቲ እንመልከት። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም፣ ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና አይላል። ምናልባትም አንዳንዶቻችን መረዳት ያጣታቸው ሐሳባቸው ስለደነዘዘ ከሆነ ታዲያ እንዴት ባላፊነት ይጠየቃሉ ትሉኝ ይሆናል። ብዙ ሰዎች አይምሯቸው ወይም ሐሳባቸው ስለደነዘዘ መጽሐፍ ቅዱስን መረዳት እንደተሳናቸው ይናገራሉ። ቃሉ ግን እስከዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ዞር ባሉ ጊዜ ሁሉ መጋረጃው ይወሰዳል ማለቱን ልብ አድርጉ። ልባችን ወደ ጌታ ዞር ሲል መጋረጃው እንደሚወሰድ ይናገራል። ስለሆነም ችግሩ ከልባችን ነው ማለት ነው። ወደ ጌታ ለመምጣት አንዳንድ መሰናክል የሆኑኝ አይምሮአዊ ጥያቄዎች አሉኝ በማለት ሰበብ ማቅረብ አንችልም። ችግሩ የገዛ ኃጢአታችን ነው። መንገዳችንን መለወጥና ማስተካከል አለመፈለጋችንም ነው። ደግሞም በኢየሱስ ክርስቶስ ፊት ራሳችንና ልባችንን ፈቃደኛ አድርገን አለማቅረባችን ነው። ወደ ጌታ ዞር ስንል ልብ በሉልኝ፣ ወደ ጌታ ኢየሱስ ክርስቶስ ዞር ስንል አንድ አስደናቂ ነገር ይደረጋል። እውነትን እንዳናይና እንዳናስተውል የጋረደን መጋረጃ ይወገዳል። በመካከለኛው ክፍለ ዘመን የነበረ አንድ ታላቅ ሰው ወደ ክርስቶስ እስከመጣውበት ጊዜ ድረስ ትልቅ ችግር ነበረብኝ ማለቱ ይጠቀሳል። ይህን ችግር የተለያየ ስያሜ ልንሰጠው እንችላለን። እንደ እውነቱ ከሆነ ችግሩ የልብ ማለትም የኃጢአት ችግር ነው። የእግዚአብሔር ቃል ግልጽ ነው ወገኖቼ። በተሳሳተ መንገድ እንዳንረዳውም የወንጌል መልእክት ጥርት ያለ ነው። ያም ሆኖ ግን አንዳንድ አጓጉል ምክንያቶችን በመደርደር ወንጌልን እንቃወማለን። አንዳንድ ወገኖች ወንጌልን ከሚቃወሙ ሰዎች ጋር ፊት ለፊት ተገናኝቼ እንድከራከር ይነግሩኛል። የኔ ሥራ ግን የእግዚአብሔርን ቃል ማስተማር እንጂ ከተቃዋሚዎች ጋር እንካሰላንቲያ መቅጠም አይደለም። እነዚህን ሰዎች ጌታ ራሱ በራሱ መንገድ ይገናኛቸዋል። ባለፉት ረጅም የአገልግሎት ዓመታት ያረጋገጥኩትም እውነት ቢኖር ይህንን ነው። ጌታ በቤተሰብ ውስጥ ተንቀሳቅሶ የቤተሰብ ሕይወትን ሲለውጥ ተመልክቻለሁ። በጋጠ ወጥነቱና በልቅነቱ የታወቀ አንድ ጎረምሳ አውቃለሁ። ይህ ሰው የእግዚአብሔርን ቃል በጣም ይቃወም ነበር። በኋላም ሚስቱን ትቶ ከሌላ ሴት ጋር ኮበለለ። መጨረሻ ላይ ግን ሲቃወመው በነበረው የእግዚአብሔር ቃል ተረድቶ እጁን ሰጥቷል። የዚህ ሰው ችግር ኃጢአት ነበር። ይህና ጠንክሬ የምናገረው ሆነ ብዬ ነው ወዳጆቼ። ምክንያቱም በዚህ ጉዳይ ላይ የእግዚአብሔር ቃል ግልጽ ነው። ጠማማ ወይም ዘወርዋራ አይደለም። ወደዳችሁም ጠላችሁም የእግዚአብሔር ቃል ግልጽ ነው። እንዲህ ይላል፣ ተግሳጼን እንጂ ብርን አትቀበሉ፣ ከምዝምዝ ወርቅም ይልቅ ዕውቀትን ተቀበሉ። ጥበብ ከቀይ ዕንቁ ትበልጣለችና የከበረ ነገር ሁሉ አይተካከላትም ይላል። ቁጥር 10ና 11ን ተመልከቱ። እኔና እናንተም እንደ ኢዮብ ወደ ተገቢው ስፍራ ስንመጣ፣ ነገራችንን ስናስተካክል፣ ለዓለምና በውስጧ ላለው ሁሉ የነበረንን አመለካከት አስተካክለን ጥበብ ከሁሉም እንደምትበልጥ ስንገነዘብ፣ ያኔ በሕይወታችን እግዚአብሔር ተቀዳሚውን ስፍራ ይይዛል። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው ነገር ሁሉ ይጨመርላችኋል በማለት የተናገረው ጌታ ኢየሱስ ራሱ መሆኑን አንርሳ። ማቴዎስ 6 ቁጥር 33 ልብ በሉ። ከዚህ በመቀጠል ደግሞ የጥበብ አይነተኛ ባህሪ ምን እንደሚመስል አብረን እንመለከታለን። ቁጥር 12 እኔ ጥበብ በብልሃት ተቀምጫለሁ፣ ዕውቀትንም ጥንቃቄንም ማግኝቻለሁ ይላል። በአዲስ ኪዳን አስተምህሮ መሠረት ጥበብ የጌታ ኢየሱስ ክርስቶስ ምሳሌ ናት። እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትንም ክፉንም መንገድ ይላል። ቁጥር 13 ደግሞ ጥበብ በጌታ ኢየሱስ ክርስቶስ አማካይነት ተገልጣለች። ክፋት፣ ትዕቢት፣ እብሪትና ክፉ መንገድ በእግዚአብሔር ፊት የተጠሉ ናቸው። እኛም ከእርሱ ጋር ኅብረት ያለን ሰዎች ከሆነን እነዚህን ነገሮች መጥላት ይኖርብናል ማለት ነው። እስቲ አሁን ደግሞ አለፍ ብለን ከቁጥር 14 እስከ 16 ያለውን እንመልከት። ምክርና መልካም ጥበብ የኔ ነው። ማስተዋል እኔ ነኝ፣ ብርታትም አለኝ። ነገስታት በኔ ይነክሳሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ። አለቆች በኔ ያዛሉ፣ ክብሯንና የምድር ፈራጆችም ሁሉ ይላል። በመዝሙር መጽሐፍና በትንቢተ ዳንኤል ልዑሉ በሰዎች መንግስት ላይ እንዲሰለጥን ለወደደም እንዲሰጠው የሚል ቃል ተደጋግሞ ተነግሯል። የዚህ ዓለም ጉዳይ በሙሉ ከእግዚአብሔር እይታ ውጪ ያለመሆኑን ማስተዋል ምንኛ መታደል ነው። አንድ መንግስት የፈለገውን ያህል እግዚአብሔርን የሚያውቅ ቢሆንም በዚያ ላይ የበላይ ባለ ስልጣን እግዚአብሔር ነው። የወደደውንም ሁሉ ይፈጽማል። ልዑል በሰዎች መንግስት ላይ ይሰለጥናል። ወገኖቼ፣ እኔ የሚወዱኝን ወዳለሁ፣ ተክተው የሚሹኝ ያገኙኛል ይላል ቁጥር 17። ሰለሞን ይህን የተረዳው ቀደም ባለው የሕይወት ዘመኑ ነበር። ጥበብን ፈልጓልና እግዚአብሔር ደግሞ የፈለገውን ሰጠው። እኛም ብንሆን በክርስትና ሕይወት ጅማሬ ዘመናችን የእግዚአብሔርን ቃል ብንወድና ብናጠና እግዚአብሔር ራሱ ጥበብና ማስተዋልን ይሰጠናል። እግዚአብሔር የተመሰገነ ይሁን። ቀጥል አድርገን ቁጥር 18 እና 19 ደግሞ እንመልከት። ብልጥግናና ክብር በኔ ዘንድ ነው፣ ብዙ ሀብትና ጽድቅም፣ ፍሬም ከምዝምዝ ወርቅ ይሻላል፣ ቡቃያዬም ከተመረጠች ብር ይላል። በጥበብ እነዚህን ነገሮች ማግኘት ይቻላል። እነዚህ ነገሮች ብርና ወርቅ የሚገዛቸው ነገሮች አይደሉም። እስቲ ቁጥር 21 እንኒ። እኔ በጽድቅ እሄዳለሁ፣ በፍርድም ጎዳና መካከል ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውንም ሞላ ዘንድ ይላል። ቀጥሎ ያለውን ሰምተን የሚናገረው ኢየሱስ ክርስቶስ እንደሆነ መረዳት ይቻላል። እግዚአብሔር የመንገዱ መጀመሪያ አደረገኝ። በቀድሞ ሥራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩ፣ ምድር ከመፈጠሯ አስቀድሞ ይላል ቁጥር 2ና 3ን ልብ ይሏል። የመንገዱ መጀመሪያ አደረገኝ ማለት ከዘላለም ዘመናት በፊት እንደነበር ነው የሚያመለክተው። ሐዋርያው ዮሐንስ በጣም አጉልቶ ሊያሳየን የሚሞክረውም ይህንን እውነት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ዮሐንስ ምዕራፍ 1 ቁጥር 1ና 2ን ልብ ይሏል። ይህ ልደት የሚያመለክተው የሕይወትን መጀመር ሳይሆን ከአብ ጋር ያለውን ዘላለማዊ የባሕሪ አንድነት ብቻ ነው። አብ ዘላለማዊ እንደሆነ ሁሉ እርሱም ዘላለማዊ ነው። እንዲህ ያለውን ዕውቀት ለሰዎች መግለጥ የሚቻለው እርሱ ብቻ ነው። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል ማቴዎስ 11 ቁጥር 27። ኢየሱስ ክርስቶስ ወገኖቼ የእግዚአብሔር ጥበብ ነው። እስቲ አሁን ደግሞ አለፍ ብለን ከቁጥር 24 እስከ 27 ያለው ረጋ በማለት እናንብብ። ቃላት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶች በፊት እኔ ተወለድኩ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ ይላል። ሁሉ በርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል ዮሐንስ ምዕራፍ 1 ቁጥር 3። ደመናትን በላይ ባዘጋጀ ጊዜ ይላል ቁጥር 28 ደግሞ ደመናትን በላይ ባዘጋጀ ጊዜ፣ የቀላይን ምንጮች ባጽና ጊዜ፣ ለባሕርም ዳርቻ በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሠረት በመሠረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሠራተኛ ነበርኩ፣ ዕለት ዕለት ደስ አሰኘው ነበርኩ፣ ደስታዬም በምድሩ ተድላዬም በሰው ልጆች ነበረ ይላል። በባሕር ዳርቻ ቆማችሁ ባሕሩ ለምን ገደቡን አልፎ እንደማይዳስባችሁ ታውቃላችሁን? ለባሕርም ዳርቻ በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ ይላል። ለባሕር እንኳ ሕግና ሥርዓትን ያበጀለት እግዚአብሔር ነው። አስተውሉ ወገኖቼ፣ ለባሕር ሕግና ሥርዓትን ያበጀለት እግዚአብሔር ነው። ከሆነ ሁሉ አንዳችስ እንኳ ያለ ጌታ ኢየሱስ ክርስቶስ አልሆንም። እርሱ ከሁሉ በላይ ነው። እርሱ የፍጥረት ሁሉ በኩር ነው። ይሁን እንጂ እርሱ ፈጣሪ እንጂ ፍጡር አይደለም።
አንተ Yeah.
እግዚአብሔር ስለዚህ ዝማሬ ይክብር ይመስገን። ኢየሱስ ክርስቶስ ወዳጆቼ የኛ መኩሪያ ነው አይደለም እንዴ? አዎ። እስቲ አሁን ደሞ አለፍ ብለን ከቁጥር 32 እስከ 34 ያለውን እንመልከት። አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸላት በሉትም። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ይላል። በጥበብ የተመሰለው ክርስቶስ ራሱ ነው። ስለሆነም ጥበብን መውደድ ይጠበቅብናል። የዛሬው የመጨረሻ ክፍላችን የሆነውን ቁጥር 35 እና 36ን እስቲ አብረን እንመልከት። እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና፣ እኔን ያጣ ግን ራሱን ይጎዳል፣ የሚጠሉኝ ሁሉ ሞትን ይወዳሉ ይላል። እኔን ያገኘ ሕይወትን ያገኛልና ይላል ይህ ክፍል። በዚህች ምሽት ይህንን የራዲዮ መልእክት ለማዳመጥ ለመጀመሪያ ጊዜ የቀረብክ ወገኔ ሆይ ይህንን እውነት ስማ። ክርስቶስን የምትጠላ ከሆነ ግን ሕይወትን ጠልታል። የእግዚአብሔር ጥበብ ክርስቶስ ነው። ኢየሱስ ክርስቶስ ለሁሉም ነገር መድኃኒት ነውና በዚህች ምሽት ወደ እርሱ እንድትጠጋ እርሱንም መድኃኒት አድርገ እንድትቀበለው አደፋፍራሃለሁ። እህቴ ሆይ አንቺም ብትሆኚ ኢየሱስ ክርስቶስን የግል መድኃኒትሽ አድርገሽ እንድትቀበይ አደፋፍርሻለሁ፣ አበረታታሻለሁ። መንፈስ ቅዱስ ሁላችንንም ይርዳን። አድማጮቻችን ስታዳምጡ በነበረው የመጽሐፍ ቅዱስ ትምህርታችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ቢኖራችሁ ለመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትልኩልን በደስታ እንቀበላለን። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። በእኛ በኩል ደህና ደሩ በማለት እንሰናበታችኋለን። Thank you.